ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የዓለም የኃይል አስተዳደር ሽግሽግ ስላለ በጣም ተቃራኒ ኃይሎች እየመጡ ነው። ስለዚህ እንደዚህ አይነት ግጭት አጋጣሚዎችን ለራሳቸው ኢንትረስት ፍላጎት ሊጠቀሙበት ይችላሉ። መፍትሄ ፍለጋውን ስራ ሊያከብዱ ሊያራዝሙት ይችላሉ።
ዶክተር ሽመልስ ቦንሳ በኒውዮርክ ስቶኒ ብሩክ ዩኒቨርሲቲ የዘመናዊ ታሪክ ተባባሪ ፕሮፌሰር ናቸው። የእስራኤልና የሐማስ ጉዳይ በአሁኑ ወቅት ያለው ሁኔታ በጪው ጊዜና ከግጭቱ ባሻገር ያሉ ሌሎች ጉዳዮች እንዲሁም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ያገራቸውን አቋም የገለጹበት ንግግራቸው የሚተነተንበት ቅንብር ነው። ዜናውን ተከትሎ የሚቀርበው የምሽቱ ቅንብር ሰፋ ያለውን ጊዜ ይዛል። ከናቶች ምርጥ መጽሐፍ አሸናፊ ደራሲ ማክዳ አርሺ ጋር የተደረገ ቆይታና ዘወትር ቅዳሜ በእንግድ ወልዴ የተዘጋጀ የሚቀርበው ለሳምንቱ መገባደጃ የረፍት ቀናት የተመረጡ ምርጥ ዜማዎች የተካተቱበት የሙዚቃ ቃናም ይጠብቃችኋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ጥቅምት 10 2016 ዓ.ም ምረት ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሥ ታምሬ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከቅዳሜ ምሽት ዜና ጋር እንግዶ ወልዴ ነኝ። ውሃ፣ ምግብና መድኃኒት የጫኑ የግብጽ ቀይ ጨረቃ ተሽከርካሪዎች ዛሬ ወደ ጋዛ ሰርጥ መግባት ጀምረዋል። እርዳታውን የጫኑት የመጀመሪያዎቹ 20 መኪኖች ከበባ ውስጥ ወዳለው የጋዛ ሰርጥ የዘለቁት በግብጹ ራፋ ኬላ በኩል ነው። የግብጽ ቀይ ጨረቃና የተባበሩት መንግስታት ያበረከቱት እርዳታ ጋዛ ከገባ በኋላ የፍልስጤም ቀይ ጨረቃ እንደሚረከበው የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪፊትስ አስታውቀዋል። 600 ኩንታል ምግብ የጫኑ 3 ተሽከርካሪዎችን መላኩን የዓለም የምግብ ፕሮግራም አስታውቆ 930 ቶን ተጨማሪ እርዳታ ለማስገባት የጭነት መኪኖች ራፋ ላይ እየጠበቁ መሆኑን አመልክቷል። በሌላ በኩል ድንገተኛ አደጋና ሌሎች ህመሞችን ለማከም የሚያስችሉ መድኃኒቶች የጫኑ 4 መኪኖች መግባታቸውን የዓለም ጤና ድርጅት አስታውቆ ተጨማሪ አቅርቦቶች ግብጽ መከማቸታቸውንና ወደ ጋዛ እየተንቀሳቀሱ መሆኑን ገልጿል። ይህ በእንዲህ እንዳለ በራፋ በኩል ያለው የወሰን መተላለፊያ የመከፈቱን አጋጣሚ ለመጠቀም ከጋዛ ለመውጣት የሚሞክር ማንም የውጭ አገር ዜጋ በሁለቱም የድንበሩ አካባቢዎች ትርምስና ቀውስ የተቀላቀለበት ሁኔታ ሊያጋጥመው እንደሚችል በእስራኤል የአሜሪካ ኤምባሲ አስጠንቅቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬሽ በእስራኤልና ሐማስ መካከል የሚካሄደው ግጭት የፈጠረው አሰቃቂ ቅዠት ብለው የገለጹት ሁኔታ እንዲያከትምና ለሰብአዊ ሥራ ሲባል ተኩስ እንዲቆም ጥሪ አድርገዋል። ዋና ጸሐፊው ዛሬ ጥሪውን ያሰሙት በእስራኤልና ሐማስ ግጭት ላይ በካይሮ በመደረግ ላይ ባለው ጉባኤ ላይ ነው። ጉቴሬሽ እንዳሉት በጋዛ ሰርጥ 2.4 ሚሊዮን ፍልስጤማውያን በሰብአዊ ቀውስ ውስጥ በመኖር ላይ ሲሆኑ በሺህ የሚቆጠሩት ሕይወታቸውን ሲያጡ ከሚሊዮን በላይ ተፈናቅለዋል ብለዋል። በካይሮ ጉባኤ ላይ የአስተናጋጇ ግብጽ፣ ኢራቅ፣ ጆርዳን፣ የተባበሩት አረብ ኤምሬትስ፣ የጣሊያን እና የስፔን መሪዎች እንዲሁም የፍልስጤማውያኑ ፕሬዚደንት መሐሙድ አባስ ተገኝተዋል። የተገናኘነው እጅግ ስቃይ ላይ ባለና ሌላ የገደል አፋፍ ላይ በሚገኝ ቀጠና ውስጥ ነው ሲሉ ተናግረዋል ጉቴሬሽ። የፍልስጤማውያኑ ቅሬታ ተገቢ ነው። ለ56 ዓመታት ግዛታቸው በእስራኤል ተይዟል። ቢሆንም ሐማስ በእስራኤል ላይ ያደረሰውና እስራኤላውያንን ያሸበረው ጥቃት በምንም አይነት ምክንያት ተቀባይነት የለውም ብለዋል ጉቴሬሽ። የግብጹ ፕሬዝዳንት አብደል ፈታህ አልሲሲ በበኩላቸው በእስራኤል እና በፍልስጤማውያን መካከል ላለው ግጭት ብቸኛ መፍትሄ ፍትህ ነው ብለዋል። ፍልስጤማውያኑ የራስን እድል በራስ የመወሰን መብታቸው ተግባራዊ ሊሆንና በመሬታቸው ላይ የራሳቸው ሉዓላዊ ሀገር ሊኖራቸው ይገባል ሲሉ አልሲሲ ተናግረዋል። የፍልስጤማውያኑ ፕሬዝዳንት መሐሙድ አባስ ደግሞ የሁለት ሀገራትን መፍትሄ አጽንኦት ሰጥተው በመናገር እስራኤል የያዘችውን ግዛት ለቃ እንድትወጣ ጠይቀዋል። ፍልስጤማውያኑ ለሁለተኛ ጊዜ ከመሬታቸው ሊፈናቀሉ አይገባም ሲሉ በእስራኤል መፈጠር ወቅት 760 ሺህ ፍልስጤማውያን የተበተኑበትን ሁኔታ እንደገና እንደማይደገም ለመግለጽ የትም አንሄድም ሲሉ 3 ጊዜ ደጋግመው ለጉባኤው ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። እስራኤል በመላ ጋዛ ባሉ ኢላማዎች ላይ የምታደርገው ድብደባ ዛሬም ቀጥላለች። የሰላም መልእክት ለማሳየት በሚል ሐማስ ሁለት አጋቾችን ትናንት ቢለቅም የእስራኤሉ ፕሬዝዳንት ቤንያሚን ነታንያሁ ድል እስከሚያደርጉ ድረስ ለመዋጋት ዝተዋል። ካን ዩኒስ በተባለ ስፍራ ከ24 ሌሎች ነዋሪዎች ጋር በአንድ አሁን እስራኤል ባፈረሰችው ህንጻ ውስጥ ይኖር የነበረው ኢዛልዲን አልፋራ እኛ እስራኤልን ምን አደረግናት ሲል ጠይቋል። በደቡብ የሀገሪቱ ድንበር በኩል በጋዛ አዲስ ጥቃት ተፈጽሞብኛል ስትል እስራኤል አስታውቃለች። እስራኤል ጥቃት ከጀመረች አንስቶ ከ4000 በላይ ፍልስጤማውያን መገደላቸውንና ከነዚህም ውስጥ በመቶ የሚቆጠሩ ህጻናት እንደሚገኙበት የፍልስጤማውያኑ የጤና ሚኒስቴር አስታውቋል። በመጨረሻም አድማጮች ከሶማሊያ መዲና ዳርቻ በሚገኝ አንድ ወታደራዊ መደብ ላይ አንድ አጥፍቶ ጠፊ በመኪና ላይ በተጠመደ ቦምብ ባደረሰው ፍንዳታ 6 የጸጥታ አባላት ሲገደሉ 7 ሌሎች ደግሞ ጉዳት ደርሶባቸዋል ሲሉ አንድ የጸጥታ ባለስልጣንና የአካባቢው ነዋሪዎች ለቪኦኤ ተናግረዋል። ዛሬ ማለዳ ለደረሰው ጥቃት አልሻባብ ወዲያውኑ ኃላፊነት ወስዷል። አጥፍቶ ጠፊው በርካታ ቦምብ የተጠመደበትን መኪና ከሞቃዲሹ 20 ኪሎ ሜትር ላይ ከሚገኝ የሶማሊያ ወታደራዊ ፖሊስ ካምፕ ነድቶ ሲገባ ፍንዳታው መድረሱ ታውቋል። ወታደሮች እየመጣ ባለው መኪና ላይ ቢተኩሱም መስኮቶቹ በብረት በበሸፈናቸው መኪናው ወደ ካምፑ ዘልቆ ሊገባ ይችላል ሲሉ አንድ ስማቸው እንዲጠቀስ ያልፈለጉ የጸጥታ ባለስልጣን ለቪኦኤ ተናግረዋል። ክብራትና ክብራን ለምሽቱ ያዝነው ዜና በዚህ ተፈጽሟል። ዜናውን ያሰማዋችሁ እንግዶልኝ ነኝ። መልካም ምሽት።
አድማጮች የምትከታተሉት በ1925 እና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ጥቅምት 10 2016 ዓ.ም ተመረጥ አስተናጋጃችሁ አሉላ ከበደ ነኝ። ወደ ምሽቱ ቅዳሜ ቅንብር ልሰዳችሁ። የእስራኤልና የሐማስ ጉዳይ በአሁኑ ወቅት ያለው ሁኔታ መጪው ጊዜና ከግጭቱ ባሻገር ያሉ ሌሎች ጉዳዮች ሁለተኛ ሳምንቱን የደፈነው የእስራኤልና የሐማስ ግጭት የተባባሰው የጋዛ ሰብአዊ ቀውስ ተስፋ የተጣለበት ህይወት አድን እርዳታና የእስራኤል ኃይሎች ከአየር ድብደባው እግረኛ ጦር ያስገባሉ የተባሉበት ሁኔታ ሁሉም እያነጋገረ ነው። አጠቃላዩን የግጭቱን አቅጣጫ በግጭቱ ያሉና ሌሎች ሀገራትና ቡድኖች ሚና ታሪካዊ ሁነቶች ከግጭቱ ባሻገር ያሉ ሌሎች ጉዳዮችና እንዲሁም ወደ መካከለኛው ምስራቅ ተጉዞ የተመለሱት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ባለፈው አመት የሀገራቸውን አቋምና ሌሎች ከጉዳዩ ጋር የተዛመዱ ርዕሶች አስመልክቶ ለአሜሪካ ህዝብ ያሰሙትን ንግግር ጨምሮ የሚዳስስ የባለሙያ ትንታኔ ነው። ዶክተር ሽመልስ ቦንሳ በኒውዮርክ ስቶኒ ብሩክ ዩኒቨርሲቲ የዘመናዊ ታሪክ ፕሮፌሰር ናቸው። በትላንትናው ምሽት በመጠኑ ያሰማነውን አክሎ ሙሉ ውይይታችን እንደሚከተለው ይቀርባል። ዶክተር ሽመልስ ቦንሳ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ዶክተር ሽመልስ ፕሬዚዳንት ባይደን ከትላንት በስቲያ ረቡዕ ወደ እስራኤል አቅንተው ከተመለሱ በኋላ ትላንት ሐሙስ ምሽት ላይ ለአሜሪካ ህዝብ በቀጥታ የቴሌቪዥን ስርጭት በተላለፈው ከዋይት ሃውስ ባሰሙት ንግግራቸው ለእስራኤል የሚሰጡትን ድጋፍ በቁርጠኝነት ገልጠው የዩናይትድ ስቴትስ ምክር ቤት ጦርነቱ ስላሉት እስራኤልና ዩክሬን ድጋፍ የሚውል የ100 ቢሊዮን ዶላር በጀት እንደሚፈቅድ የሚጠይቁ መሆናቸውን ገልጸዋል። አያይዘውም የእስራኤል መንግስት ከሁለት ሳምንታት በፊት ሐማስ በዜጎቹ ላይ ባደረሰው አሰቃቂ ጥቃት የተነሳ በቁጣ ስሜት ተውጦ በጦርነቱ ወቅት ለንጹሃን ፍልስጤማውያን ዜጎች ማድረግ ያለበትን ጥንቃቄም እንዳያጓድል ያሉበትን ንግግር አስተምተዋል። ለመሆኑ የፕሬዝዳንቱን ንግግር እንዴት አገኙት? የዩናይትድ ስቴትስን አቋምና ቀጣዩንም የጦርነቱንም ሆነ ሌሎች ተያይዘው የሚታዩ ጉዳዮች አካሄድ አስመልክቶ ምን አስተያየት አሳደረብዎ?
ፕሬዝዳንት ባይደን አሜሪካ ህዝብ ያቀረቡትን ንግግር አዳምጬ ነበረ። በሁለት ነገር ማየት ይቻላል። አንደኛ ይህኛው እስራኤልና የፍልስጤም ግጭት ካለፈው ቅዳሜ ጀምሮ ከጀመረ በኋላ በሁለቱም በኩል ብዛት ያለው ሰው እያለቀ ነው። በእስራኤል በኩል 1400 በላይ የሚሆኑ ሰዎች ሞተዋል። ከ300 በላይ ወጣቶች ሌሎች ደግሞ ሲቪሎች ናቸው። በፍልስጤም በኩል ደግሞ ከ3700 በላይ የሚሆኑ ሰዎች ሞተዋል። ወደ 12000 የሚሆኑ ሰዎች ቆስለዋል። መሰረታዊ የሆኑ ነገሮች ለምሳሌ እንደ ሆስፒታል፣ መኖሪያ ቤቶች፣ ሌሎችም ትልቅ ጉዳት ደርሶባቸዋል እያየን ነው። እና ይሄ በብዙ ቦታ በአሜሪካ ውጭ ባለው ዓለም ላይ ከፍተኛ የሆነ ቁጣን ቀስቅሷል። ሰው በትኩረት ጉዳይን እንዲከታተል አድርጓል። በተለያዩ ቦታዎች በአሜሪካ ከተሞች በተለይ ደግሞ በትምህርት ቤቶች ውስጥ የተቃውሞ ሰልፎች ሁሉ ይደረጋሉ። እና የፕሬዚዳንቱ ንግግር ስሰማ ንግግራቸው ቀረበበት መንገድ በፊት ልክ ግጭቱ በተጀመረ ሰሞን ይናገሩት እንደነበረ ሳይሆን በተወሰነ ደረጃ ተቀየረ ነገር አለው። ያ ምንድን ነው? አሁን ፍልስጤሞቹ ጉዳይ መናገር ጀምረዋል። ለምሳሌ ቅድም እንዳልከው ፍልስጤሞቹ ምግብ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ መድኃኒት ያስፈልጋል፣ ኤሌክትሪሲቲ ያስፈልጋቸዋል፣ ያ ነገር ሊገባላቸው ይገባል የሚለው አንዱ ትልቁ ንግግራቸው ውስጥ የምሰማው። እዛም እስራኤል ልኮ ከሄዱ በኋላ እንዳሳካሁት ያሉትም ይሄ ነበር። እና የቶን ለውጥ አለ። መሰረታዊ በሆነ መንገድ ግን ንግግራቸው አሁን የሚያጠነጥነው እስራኤል ራሷን የመከላከል መብት አላት፣ ራይት ብቻ ሳይሆን ኃላፊነትም አለባት። ስለዚህ ይህንን ነገር እንድታካሄድ አሜሪካ ማድረግ የሚገባት ማንኛውም እንድታሳ ትደት ታደርጋለች የሚለው ነገር አሁንም አልተቀየረም። በዚህ መሰረታዊ የምንለው አልቀየሩትም። የቶን ለውጥ አለ እና በዛ መሰረት የተቃኝ ንግግር ነው። ግን እዛ ውስጥ ደጋግሜ ግራቸው ሳዳምጥ ከእስራኤልና ከፍልስጤም ግጭትን በላይ መልእክት ያለው ነው የሚመስለኝ።
ዩናይት ስቴትስ ለእስራኤል ካላት አጋርነት ባሻገር በዓለም አቀፍ ደረጃ ካሉ ሁኔታዎችም ጋራ ሁልጊዜም እንደሚሆነው ደግሞ ከዩናይት ስቴትስ ብሔራዊ ጥቅም አንጻርስ በዚህ ንግግራቸውም ሆነ ዩናይት ስቴትስ በወሰደችው አቋም ውስጥ የታየ ጎልቶ የወጣ ነገር አለ? ከዛ አንጻር የሚመለከቱት
እዚህ ውስጥ አንድ ቁልፍ ነገር ነው ብዬ የማስበው የሀገራትን የውጭ ጉዳይ ፖሊሲ፣ በተለይ ደግሞ እንደ አሜሪካ ያሉ ታላላቅ ሀገራት የውጭ ጉዳይ ፖሊሲያቸውን የሚቀርጸው ቁልፍ ሀሳብ ምንድን ነው ነው። አሁን በዓለም ላይ እንግዲህ የውጭ ጉዳይ ፖሊሲ እየተቀረጸ ያለው ቫሊዩስ በምንላቸው መሰረቶችን ለምሳሌ የነጻነትን፣ የፍትህን፣ የዲሞክራሲን ሀሳብ፣ የሰብአዊ መብትን ሀሳብ በማራመድ ዙሪያ የተጠነጠነ የውጭ ጉዳይ ፖሊሲ ወይስ ኢንትረስት የኢኮኖሚ ሊሆን ይችላል፣ ጂኦፖለቲካል ጂኦስትራቴጂክ ፍላጎቶችን የማስጠበቅ መሰረትን የያዘ በዛ ላይ የተዋቀረ የውጭ ፖሊሲ ያለው ነው የሚለው የባይደን አስተዳደር። ፖሊሲያችን ቫሊዩ ላይ የተመሰረተ ቅድም ያልኳቸውን የዲሞክራሲን፣ የሰብአዊ መብትን በማስጠበቅ በዛ ላይ የሚጠነጠን የተዋቀረ የውጭ ፖሊሲ ያለን ለሚለው ግን በተደጋጋሚ ግን የምናየው እነኛ ነገሮች ለጂኦ ፖለቲካል ጥቅሞች ሲንበረከኩ እናያለን። በዛ መሰረታዊ የእስራኤል እና የፍልስጤም የሚጥር ብንመለከት እስራኤልን ዲፌንድ ማድረግ መጠበቅ በአንድ በኩል ሴቶችን የማስጠበቅ አላማ የያዘ ነው ተብሎ ሊቀርብ ይችላል። ግን ያንን ደግሞ ቀይረ ወደ ፍልስጤም እንድታመጣው ለምሳሌ እነኝህን ሴቶችን የማስጠበቅን ሀሳብ ይዞ የተዋቀረ የውጭ ጉዳይ ፖሊሲ ፍልስጤሞች ጋር ሲሆን ይሰራል አይሰራም ወይ? ለምሳሌ ህይወት ማስጠበቅ፣ ሰብአዊ መብት ወይም ደግሞ ተዋጊ ያሉን ሰዎችን፣ ህጻናትን፣ ሽማግሌዎችን፣ ሴቶችን ከዚህ ከጦርነት ሰለባ አደጋ የማስጠበቅን ጉዳይ በተመለከተ እዛ ላይ ስለምን አይመለከትም የሚል ጥያቄ ሊያስነሳ ይችላል። ከዚህ ውስጥ ቁልፍ ነገር የሚመስለኝ ቫሊዩ ወይም ሴቶች ላይ የተመሰረተ ፎሬን ፖሊሲ ሳይሆን ጥቅምን ማስጠበቅ የሚለው የውጭ ጉዳይ ፖሊሲ ይመስለኛል። ያ ጥቅምን የማስጠበቅ የውጭ ጉዳይ ፖሊሲ አሜሪካን ከእስራኤል ጋር እንድትጣበቅ ነው የሚያደርጋት። ስለዚህ ጆደን ባይደን በተደጋጋሚ እስራኤልን ማስከበር አለባት፣ ዜጎቿ የመጠበቅ ግዴታ እና ኃላፊነት አለባት በሚሉበት ሰዓት ይሄ ሴቶቹ ላይ የተመሰረተ ጉዳይ ፖሊሲ ግን ጥቅም ላይ የተመሰረተ የውጭ ጉዳይ ፖሊሲ ወሳኝ ነው ብዬ ነው የማስበው። ይሄ ደግሞ ከማን ጋር ያገናኝናል? ንግግራቸውም ላይ በተደጋጋሚ ሲጠቅሱት እንደነበረው በተለይ ራሽን በተደጋጋሚ ተናግረዋል። በእርግጥ ንግግሩም ራሱ ለዩክሬን እና ለእስራኤል የሚሰጠውን እርዳታ በተመለከተ ስለነበረ የራሽን ደጋግሞ መጠቀሱ ሊገርመን አይገባም። ግን እሳቸው ሲናገሩ ለእስራኤል እና ለፍልስጤን ብቻ ሳይሆን ትልቅ የጂኦፖለቲካል ትግል አለ በዓለም ላይ የምናየው። ይህ ጂኦፖለቲካል ትግል ዓለም የተዋቀረችባቸውን ሴቶች መሰረታዊ የሆኑ ሀሳቦች እንደገና እየቀየራቸው ነው ያለው እና ለፕሬዚደንት ባይደን የእስራኤልና የፍልስጤን ትግል የሚመለከቱበት መነጽር ተፋለ አልማቀፋዊ መነጽር ነው በዛ ውስጥ ተገዳዳሪ ኃይሎችን መቋቋም መቻል አለብን። እስራኤል የተደረገው እና ራሻ በዩክሬን ላይ የፈጸመችው ጥቃት ለሌሎች ምሳሌ መሆን የለባቸውም። እነዚህ ነገሮች አሁንም ማስቆም ካልቻለን ይሄ እነሱ የሚሉት ይሄ ዓለም የተመሰረተበት ይሄ ሩልስ ቤዝድ የሚባለው ስርዓት ሀሳብ እሴት የሚያናጉ ኃይሎችን በጊዜው መቅጠት ካልቻለን ዓለም ወደ ግጭት ነው የምትሄደው። ስለዚህ ያንንም የማስቆም አላማ ሀሳብ ይዞ የሚደረግ ብክብክብ ነው የሚመስለኝ። የጂኦ ፖለቲካል ትግሉ አንድ መገለጫ አድርጌ ነው እያየሁት ያለሁት። እኔ በእንደዛ መልክ ነው የምመለከተው።
ዶክተር ሽመልስ ፕሬዚዳንቱ ንግግር ወጣ ብለን አሁን ከተናገሩት ጋር ግን በቀጥታ ግንኙነት ያለው አንድ ለያዩ ሀገሮችን ፍላጎትና ጥቅም በዚህ ውስጥ ደግሞ በዚህ ግጭት ውስጥ በቀጥታ ያሉ በተለያየ መንገድ ድርሻ ያላቸው ወገኖች ብዙ ናቸው። በቀጥታ ሐማስን እናንሳ እንጂ የፍልስጤሙ እስላማዊ ጂሃድ፣ ሂዝቦላና ኢራን በቀጥታ ተዋናዮቻቸው ባንዱ ግን ቀደም ባለው አስተያየቶ እንዳነሱት ሩሲያን ጨምሮ ዩናይትድ ስቴትስ እና ቻይና በተለያየ መንገድ ተገዳዳሪ ሆኑ ባለም አቀፍ ደረጃ የገነኑ የመጡ አገራት የሚያዛምዷቸው እንደመኖራቸው እነኚህ ሁኔታዎች ብዙ ፍላጎቶች እዚህ አካባቢ መኖራቸው ግጭቱን በማራዘምና ግጭታውንም በመቀየሩ ረገድ ከማባባስ ወይ የተሻለ መንገድ ከመስጠት አንጻር ምን ይታዩታል? ወደ ሰላማዊ ሁኔታ ለዛ ክልል የመምጣት እድል ይሰጥ ይሆን?
አሁን ያልካቸው ሀገሮች በተለይ ደግሞ ወደ ኋላ ተመልሰን ባለፉት 4 ዓመታት አካባቢ ይሄ የኮቪድ የሚባለው በሽታ ከመጣ በኋላ ራሻ ዩክሬን ከወረረች በኋላ ብዙ የሀይል ሽግሽግ በዓለም ላይ እየተካሄደ ነው። አሁን በፊት የነበረው አይነት በምስራቅ በምዕራብ ያለው አይነት ልዩነት ብቻ ሳይሆን በሰሜን እና በደቡብ በሚባለው ዓለም ማለት ክስተት እየተፈጠረ ነው። ያንንም አይተነዋል። የሩሲያ ወረራን በተመለከተ በተባበሩት መንግስታት ከታችኛው ወይም የዓለሙ ደቡብ ክፍል ሀገራት እየተመለከቱበት የወሰኑበትን ስናይ ከሰሜን ከመጡት ጋር የተለየ ነበረ እና ክፍተት አለ። ይሄ በምስራቅ በምዕራብ በሰሜን እና በደቡብ ማለት ያለው ክፍተት በሰፍ የሰፋ ነው እና በዛ ሁኔታ ነው ይህ ጦርነት እየተካሄደ ያለው የእስራኤል እና የፍልስጤን። ስለዚህ እንደዛ አይነት ክፍተት የዓለም የሀይል ሽግሽግ እየተካሄደ ባለበት ጊዜ የሚካሄደው የእስራኤል እና የፍልስጤን ግጭት በፊት በጣም የተወሳሰበ ነው። ደግሞ በእነኝህ የጂኦፖለቲካል ሽግሽጎች ምክንያት የተወሳሰበ ነው የሚሆነው። ለምሳሌ በአንድ በኩል ምዕራቡ ዓለም በአሜሪካ የሚመራው የምዕራቡ ዓለም የያዘው አቋም አለ። በዛ መሰረቱ እየተንቀሳቀሰ ነው ያለው። በሌላ በኩል የእነሱ ተገዳዳሪ ናቸው የሚባሉት ኃይላት በተለይ ደግሞ ቻይና እና ራሽያ ሌላ አቋም ያላቸው ይህንንም ደግሞ ግብግብ በተባበሩት መንግስታት የሴኩሪቲ ካውንስል ውስጥ አይተነዋል። የሬዞሉሽን ውሳኔዎችን እንኳን ለመወሰን አልተቻለም። የዛ ግብግብ መገለጫ ይህ እንግዲህ የግጭቱ በጋራ ነገራት የሚካሄደው የጂኦፖለቲካል ትግል የእስራኤልና የፍልስጤምን ችግር ቋሚ በሆነ መንገድ ለመፍታት የሚደረገውን ጥረት በጣም ወሰብሰብ ያደርገዋል፣ ያራዝመዋል ብዬ ነው የማስበው። ምክንያቱም በተለያየ መንገድ ነው ችግሩን እየተመለከቱ ያሉት። ለምሳሌ አንዳንዶቹ ችግሩን ወደኋላ ሄደን ካላየነው በስተቀር በቀደም ከተካሄደው ግጭት ብቻ እንጀምር ካለን መፍትሄ አናመጣም የሚል እይታ ያላቸው ሌሎቹ ደግሞ ትኩረት ያደረጉት ባለፈው ጊዜ የተካሄደው ሰላማዊ ሰዎች ላይ የተካሄዱትን በማውገዝ የሚጀምር መልከታ ላይ ያላቸው እና በተለያየ መንገድ ነው ችግሩን የሚያዩት። በተለያየ መንገድ ነው ችግሩን መፍታት ይቻላል ብለው የሚያምኑት እና ይወሳሰባል ብዬ ነው የማስበው። ራሱ የተወሳሰበም ስለነበረ ረጅም ጊዜ 7 ዓመት በላይ የቆየ ችግርም ስለነበረ ማለት ነው።
ይህን ምናልባት በመጨረሻው በሚነሱ ተያያዥነት ባላቸው 2 ቁልፍ ጥያቄዎች ብንቋጭ፣ ቀዳሚው እስራኤል በአሁኑ ወቅት እያካሄደች ያለችው ጦርነት የመጨረሻ ግቡ ምንድን ነው? ምንድን ነው ለማሳካት የሚታሰበው? የሚታሰበውንስ ያስገኛል ወይ ለሚል በእርሶ እይታ ምክንያቱ ምንድን ነው?
ይህ በጣም ወሳኝ ጥያቄ ነው። ብዙ ሰው ማሁን እየጠየቀ ያለው ይህንን ነው። ምንድን ነው የመጨረሻው ግብ ነው? የመጨረሻው ግብ በሁለቱም ተፋላሚዎች በኩል በእስራኤሎችም በፍልስጤሞችም በኩል ያለው የመጨረሻ ግብ ወይም ኤንድ ጌም የሚሉት በእንግሊዝኛ ምንድን ነው? በፍልስጤም ውስጥም ተመሳሳይ የሆነ እይታ አይደለም ያለው። ምክንያቱም በምሳሌ በፍልስጤም ውስጥ ሁለት ተገዳዳሪ የሆኑ የፖለቲካ ኃይሎች አሉ። ጋዛ ውስጥ ያለው ሐማስ፣ እንደገና ደግሞ በዌስት ባንክ አካባቢ ያለው የፋታ የሚባል ድርጅት አለ። ፋታ ከእስራኤል ጋር ብዙ ጊዜ ለድርድር ተቀምጠዋል፣ የእስራኤልን መኖር ተቀብሏል። ሐማስ ግን እንደዚህ አይነት አጋጣሚ የለው፣ የእስራኤልን መኖር አይቀበልም። ስለዚህ በዛ መሰረት ኤንድ ጌማችን ወይ የመጨረሻ ግባችን ከእስራኤል ጋር የሚደረገው ትግል የመጨረሻ ግባችን የተለያየ ሊሆን ይችላል። ለምሳሌ ሐማስ እስራኤል የምትባል አገር ሳቶ አዶስ መኖር የለባትም፣ ስለዚህ ሊኖር የሚችለው በፍልስጤም ታሪካዊ ምድር ላይ ሊኖር የሚችለው መንግስት ወይም አገር አንድ ብቻ ነው፣ የፍልስጤሞች ሀገር ነው ምናምን። ልክ እንደዛ የዛ ደግሞ ሪፍሌክሽን ወይም መገለጫ ነጸብራቅ የምንለው እስራኤል ውስጥ የምናያለን። እስራኤል ውስጥ ለምሳሌ በጣም አክራሪ የሆኑ ፓርቲዎች አሉ፣ መሪዎች አሉ። በተለይ ደግሞ በአሁኑ ቢንያሚን ኔታንያሁ በሚመሩት መንግስት ውስጥ በጣም ቁጥራቸው ከሌላ ጊዜ ከፍ ያለ በጣም አክራሪ የሆኑ የፍልስጤምን መኖር የማይቀበሉ የሰፈራ ቦታዎችን ማስፋት የሚፈልጉ ኃይሎች አሉ። በሌላ በኩል ደግሞ ሞዴሬት የሆኑ ተራማጅ የሆኑ ኃይሎችም አሉ፣ የፍልስጤምን መኖር የሚቀበሉ የቱ ስቴት አይደለም፣ ሁለት ራሳቸውን ይቻሉ በሰላም አብለው ሊኖሩ የሚችሉ የእስራኤልና የፍልስጤን መንግስታት በዛ ቦታ መኖር አለባቸው ብለው የሚቀብሉ አሉ። ይህ በተለይ ከኦስሎ ስምምነት የመጣ ነው። እና እነኚህ የተለያዩ ፓርቲዎች መሪዎች መኖር የተለያዩ ኤንድ ጌምስ እንዲኖር ያደርጋል። አሁን ግን ባለ ሁኔታ በዚህ በተለይ ባለፉት 10 ቀናት በተፈጸመው ሁኔታ ምንድን ነው የእስራኤል መንግስት ምክንያቱም የሪሲ ገቨርንመንት የሚባል የአንድነት መንግስት መስርተዋል በጦርነቱ ምክንያት። ስለዚህ የእስራኤል መንግስት በአሁኑ ሰዓት ምንድን ያስበው ነው? በአንድ በኩል ሐማስን ሙሉ በሙሉ እናጠፋለን የሚለው በተደጋጋሚ ተናግረዋል። ግን ይችላል ነው ወይ ነው? አይደም ሁለት ነገር ነው ሊሆን የሚችለው። አንደኛው ሐማስን ማድከም ወይም ሐማስን ማጥፋት ብለን እናስበው። ሐማስን ማድከም ይቻላል፣ በተለይ ደግሞ የመዋጋት አቅሙን መሰባበር ይችላሉ። በወረራ ከገቡ በኋላ ማለት ነው። የምድር ውጊያ ከተጀመረ ብዙ ጉዳት ሊያደርሱበት ይችላሉ፣ ማዳከም ይችላሉ። ግን ሐማስን እናጠፋለን የሚለው በተደጋጋሚ በእስራኤል መሪዎች የሚለው ነገር የሚካሄደው ነገር ሊሆን ይችላሉ ወይ የሚለው ጠያቂ ነው። ከዚህ ወይ ብዙ ጊዜ ተሞክሯል፣ ብዙ ጊዜ ሊሆን የቻለ ነገር አይደለም። አጋጣሚው ከሌላው ጊዜ የተሻለ ነው ሊባል ይችላል፣ ገና በጣም አስቸጋሪ ነገር ነው የሚሆነው። ስለዚህ ግልጽ የሆነ የመጨረሻ ግብ ነው ተብሎ የሚታሰብ ነገር በአደባባይ ላይ አንሰማም። ያው እናጠፋዋለን የሚለው ነገር ነው ያለው። በፍልስጤሞችም በኩል ሐማስ ነው እዚህ ላይ መጥቀስ የምንፈልገው። ሐማስ ይህንን ነገር ሲያደርግ የዛሬ 10 ቀን ማለት ነው አካባቢ ይህን ነገር ሲያደርግ ምን አስቦ ነው ማለት እስራኤልን አሸንፋለሁ የሚል ነገር አይደለም። በአንድ በኩል ይሄ የተቀማቸው ነገር መፈንዳት ነው የተቀማቸው ብሶት፣ በተለይ ደግሞ እየጠነከረ የመጣው የሰፈራ ጉዳይ፣ የብሎኬድ ጉዳይ፣ ጋዛ የነበረው ብሎኬድ ከፍተኛ የሆነ ግፊት አድርጓል። ሌላ በኩል ደግሞ ሌሎች የውጭ ኃይሎችም አሉ። ለምሳሌ ኢራን ቅድም ጠቅሰዋል። ኢራኖቹ ደግሞ ከእስራኤል ጋር ያላቸውን ረጅም ስትራቴጂክ ትግል የሚዋጉት በርቀት ነው፣ በአንድ በኩል በሐማስ በኩል፣ በሌላ በኩል ደግሞ በሂዝቦላ በኩል ነው። ስለዚህ ይሄ ረጅም ጊዜ ትግል ፍጻሜው ወዴት ሊመራ እንደሚችል በሁለቱም በኩል ግልጽ ነው ብዬ አላስብም። ስለዚህ ኤንድ ጌሙ ወታደራዊ ድል በማምጣት የሚጠናቀቅ ነገር ሊሆን አይችልም። መጨረሻው ሊሆን የሚችለው ምንድነው? ፖለቲካዊ መፍትሄ መፈለግ ነገር ነው የሚሆነው። ወታደራዊ ተጠቅሞ ማዳከም ይችላሉ፣ ግን ሐማስን ወይም ደግሞ የሐማስን ሀሳብ ከእስራኤል ጋር የሚደረገውን ትግል መሆኑ አጥፉ ያጥፉታል የሚል እሳቤ ወይ ግምት የለም። ስለዚህ ኤቨንቹዋል የመጨረሻ ላይ ወደ አንድ የፖለቲካ ስምምነት ላይ ካልተደረሰ በስተቀር የዚህ የእስራኤልና የፍልስጤን ግጭት ሁልጊዜ እያመረቀዘ ነው የሚሄደው ነው።
መልካም፣ ይሄ ምናልባትም የመቋጫውን ጥያቄ ይጋብዛል። ዶክተር ሽመልስ እንደሚያስታውሱት ቀደም ብለው በገለጿቸው በርካታ ዓመታት የሁለቱ ወገኖች ግጭት ውስጥ ሁነኛ ሰላማዊ ፍጻሜ ዘላቂ ሰላም ለማምጣት ከአራፋት ጊዜ ጀምሮ የዩናይትድ ስቴትስ ፕሬዚዳንቶች ከክሊንተን ጀምሮ በተደጋጋሚ ሙከራዎች ተደርገዋል። ነገር ግን አንዳቸውም የተሳካ ፍሬ አላፈሩም፣ ወይንም የተሳካ ሲመስል የሚፈርስበት ጊዜ አለ። የሁለት አገር ስምምነት የሚባለው፣ የአንድ አገር ስምምነት የሚባለው ሁለቱን ሲያወዛግቡ ሲያነጋግሩ ዘልቀዋል። የዓለምም ሁኔታ መለወጡን ጨምሮ አሁን የተከሰተው አስገዳጅ ሁኔታ ሊፈጥር ይችል ይሆን? ሁለቱም ወገኖች በዚህ መንገድ እየተናቀሩ ድምልካቸውን ህዝባቸውን ለአደጋ ማጋለጥ አይችሉምና በቅርብ ከሚገኘው ውጤት በኋላ የጦርነት ኃይል የሚፈጥረው ጫና የራሱ ዘላቂ ድርድሮች ላይ የሚያሳድረው ተጽዕኖ እንዳለ ሆኖ ነገር ግን በአጠቃላይ እንዲያበቃ የምፈልግን ነገር ከዚያ ውስጥ እንደው ዘላቂ ተስፋ የሚሰጥ ነገርም ሊወጣ ይችል ይሆን ወይስ ሁኔታው ከቁጥጥር ውጪ የሚወጣና ጨርሶ ተስፋ የማይታይበት ምን ይታየታል? አሁን ባለበት እንደው ኮዲው መናገር የሚቻል ነገር ካለ
ከቆዳ አማርኛ ቢተረጎም አንድ አባባል አለ። ያ አባባል ምንድነው? ያንዳንዱ ግጭት መባከን የለበትም ነው የሚባለው። ግጭት እንደዚህ አይነት አጋጣሚዎች ትልልቅ ሰብአዊ ቀውሶችን ያስከትላሉ፣ ውድመቶችን ያስከትላሉ። ግን አጋጣሚዎችን ደግሞ ሊፈጥሩ ይችላሉ፣ መውጫ መንገዶች ሊያሳዩ ይችላሉ። ስለዚህ ይሄ ከሰባ ዓመት በላይ የቆየው የእስራኤል እና የፍልስጤም ግጭት ሁለቱም ሊስማሙበት ሊያቀራረቡ ወደሚችል መፍትሄ ከመቼውም ጊዜ በላይ የጠነከረ መሆን አለበት። በተለይ እነዚህ አይነት እልቂት እየተካሄደ በዚህ ሁኔታ የሚቀጥሉት 5-10-20 ዓመታት ይቀጥላል ማለት አይቻልም። የእስራኤል ማናማ ለምሳሌ ለማስፈጸም በሚደረገው ጥረት ብዙ ሰዎችን ነው አደጋ ውስጥ የሚከተው፣ ብዙ ሰዎችን ሊያልቁ ይችላሉ። በጋራ ብዙ ሰው ሊጨፈለቅ ይችላል። ተዋጊዎች፣ ወታደሮች ብቻ ሳይሆን ሲቪሎችም ተጎጂዎች ነው የሚሆኑ። እስራኤልም ሁልጊዜ ከጋዛ ወይም ከመረከ ዌስት ባንክ ጋር ባላት ግጭት ሴኪሪቲ ወይ ደህንነት ስሜት ሳይሰማት ለረጅም ዘመናት ልትቀጥል አልችልም። ስለዚህ ይሄ ግጭት የሚፈጥረው አጋጣሚዎች ሊሆኑ ይችላሉ። አሁን ችግሩ ምንድን ነው? የአጋጣሚዎቹ መኖር አለመኖር ሳይሆን ያንን አጋጣሚ ሊጠቀሙ ከዚህ አጋጣሚ ውስጥ መፍትሄ የፈልገው ለድርድር ላይ ሊቀመጡ የሚችሉ መሪዎች አሉ ወይ ነው በአሁኑ ሰዓት። አሁን በጣም የምንመለከተው ነገር ምንድን ነው? በተለይ ደግሞ የጦርነቱ ሁኔታ ገና ብዙ ጊዜ ስላልወሰደ አሁን ስሜቶች በጣም ገዝፈው ያሉበት ሁኔታ ነው። ብዙ ሰውም እያለቀ ነው እና ሰከን ያለ የፖለቲካ አመራር ቦታውን መውሰድ አለበት። እንደዚህ አይነት ሰዎች መምጣት አለባቸው። በተለይ ደግሞ ኢንተርናሽናል ኮሚዩኒቲ የዓለም አቀፉ ማህበረሰብ ትልቅ ሚና ሊጫወት ይችላል። በማቀራረብ በንግግር ሁኔታዎችን በማመቻቸት አሁን ችግሩ ሁኔታዎች መሰብሰብ የሚያደርገው ቅድም እንዳለው የዓለም የሀይል አሰላለፍ ሽግሽጉ ስላለ በጣም ተቃራኒ ሀይሎች እየመጡ ነው። ስለዚህ እንደዚህ አይነት ግጭት አጋጣሚዎችን ለራሳቸው ኢንትረስት ፍላጎት ሊጠቀሙበት ይችላሉ። መፍትሄ ፍለጋውን ስራ ሊያከብዱ ሊያራዝሙት ይችላሉ። ቅድምም በተባበሩ መንግስታት የሴኩሪቲ ካውንስል ሲያየነውም ነገር ይሄ ነው። ሰዎች ማኒቴሪያን ኮሪዶሮች ፈቀደላቸው፣ ጦርነቱ ጊዜያዊ በሆነ መንገድ የሚቋቋም ነገር ሁሉ መድረስ ያልተቻለው እንደዚህ ተቃራኒ የሆኑ ተገዳዳሪ የሆኑ የሀይል አስተላለፎች እና ፍላጎቶች ስላሉ ነው። ስለዚህ የሊደርሽፕ ወይም የመሪነት ስቴትመንትሽፕ የሚጠይቅ ጊዜ ላይ ነው ያለ ነው እና ከጂኦ ፖለቲካል ኢንትረስት አልፎ ትልቁ ነገር የሰውን ልጅ ህይወት ማትረፍ የሚል በዛ ላይ የሚቃኙ የውጭ ጉዳይ ፖሊሲ ካልመጣ በስተቀር የራሴን ጥቅም አራምዳለሁ፣ ጓደኞችን ድፌንድ አደርጋለሁ፣ እኔ ያዋቀርኩትን የሩልስ ቤስድ ሲስተም ጠብቃለሁ በሚል መንገድ ከተዋቀረ ጦርነቱ ወይም ችግሩ እየተራዘመ ነው የሚሄደው። ስለዚህ እድል አለ የሚለውን እኔ እቀበላለሁ። ከዚህ ግጭት ሊመጣ የሚችል መፍትሄ ይኖራል ብዬ እኔ አስባለሁ። ምክንያቱም ሊቀጥል ስለማይችል ሰው እያለቀ ሊቀጥል አይችልም። ስለዚህ መፍትሄ ሊመጣ ይችላል፣ ግን ለዛ ዝግጁ የሆነ የፖለቲካ ስራ መሰራት አለበት። በአካባቢ ባሉ መሪዎች ሊሆን ይችላል፣ በሁለቱ የእስራኤልና የፍልስጤን መሪዎች ሊሆን ይችላል፣ ከዛ ውጭ ደግሞ ባሉ በተለይ ትልልቅ ኃይሎች። እኔ እንደውም ብዙ መፍትሄ ሊመጣ የሚችለው ድሮ በርሳስ ከሚባለው በተለይ ደግሞ ታዳጊ ሀገሮች የምንላቸው ምክንያቱም በዚህ የጂኦፖለቲካል ትግል ውስጥ ካልተጠመዱት ኃይሎች ሊመጣ የሚችል እድል አለ ብዬ ነው የማስበው። ከሁለቱም ጋር ሊሰሩ የሚችሉ ከሁለቱም ጋር ሊነጋገሩ የሚችሉ ኃይሎች መምጣት አለባቸው። መፍትሄ ይኖረዋል፣ ግን እንደዚህ አይነት ስራ ጊዜ የሚወስድ ትዕግስት የሚጠይቅ ስራ ያስፈልጋል ብዬ ነው የማስበው።
መልካም። ብዙ እያነጋገረ ባለውና ሁሉን ነገር አስጥሎ ያለምንም ትኩረት ያለምንም ቀልብ ለጊዜውም ቢሆን ወደ መካከለኛው ምስራቅ የጋበዘው የእስራኤልና ሐማስ ግጭት ዙሪያ ላደረግነው ቃለ ምልልስ ዶክተር ሽመልስ ቦንሳ በኒውዮርክ ስቶኒ ብሩክ ዩኒቨርሲቲ የታሪክ መምህርና ተመራማሪ ለሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ዝግጅት መልሰን እናገኛታለን። እግዚአብሔር ይስጥልኝ። ለአሁኑ
አመሰግናለሁ። አረብ በጣም አስፈላጊ በሆነ ጉዳይ ላይ ነው እንግዲህ የጋበዝከኝ። ወደፊት እንግዲህ እንገናኛለን፣ እንቀጥላለን ብዬ አስባለሁ። እግዚአብሔር ይስጥልኝ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በእንግዱ ወልዴ እየተዘጋጀ የሚቀርበው የሳምንቱ ምርጥ ምርጥ ስልቶች የሚሰሙበት ክፍለ ጊዜ ነው። የሙዚቃ ቃና
ጤናስልኝ እንደምናምሻችሁ ዘወትር ክራሚ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ እናንተ የማደርሰው እንግዲህ ለነኝ እስከ 4 ሰዓት አብራችሁኝ ቆዩ ጋብዛለሁ።
ሰላም ላንቺ ወድናት ጥሩ ሆኝ ሰናቆት አባው ወሻለው ወንጂ ታደሁ በትካዝ
ሰላም ላንቺ ወድናት ጥሩ ሆኝ ሰላም ላንቺ ወድናቴ ዳንኤል ዮሐንስ ነው። በደርግ የመጀመሪያ መታት ለአንድ ስብሰባ ወደ አውሮፓ ቀንቶ የነበረው ዳንኤል ዮሐንስ ወቅቱ የደርግ ሊቀመንበር የነበረው ተፈሪ ባንቲና ሌሎችም ከያፓና ከሜሶን ጋር አብራቸዋል በሚል የመንግስቱ አለማርያም በሚመራው ቡድን ከተገደሉ በኋላ ምዕራብ ጀርመን ለመቅረት ወስኗል። ከዛም ሳለ ሀገሩ ብትናፍቀው ይህን ዜማ ወጣ። ውድናቴ
ሰላም ላንቺ ውድናቴ ጥሩ ሆኝ ሰናቆቴ አባው ወሻለው ወንጂ ታደሁ በትካዜ ሰላም ላንቺ ውድናቴ ጥሩ ሆኝ ሰናቆቴ አባው ወሻለው ወንጂ ታደሁ በትካዜ ጠዋት ማታ ገሬ ታስታውሳት ሆያውዬ አልኩበ በልጅነት እንጀራ ወጥ በየቀኑ የምበላው ጠጅ ጠላ ወይም ስንዴ የምጠጣው አሁን ዛሬ የላግኘው የላግኘው ሰላም ላንቺ አገራችን መመኪያነሽ ለሁላችን ዶሮ መግቢያ ቤታችን ሰላም ይሉሻል ልጆች ሰላም ላንቺ አገራችን መመኪያነሽ ለሁላችን ዶሮ መግቢያ ቤታችን ሰላም ይሉሻል ልጆች በሀሳብ በናፍቆት ዘውት አገሬ ትዝላኛል ዘንበመ የሚያጥናናኝ አይቶ ሚለኝ መች አገኘሁ እንዲሁም በሀሳብ ዘውት ተክዛለሁ ሰላም ላንቺ ውድናቴ ከሩቆኜ በናፍቆቴ አታውብሻለሁ ሁልጊዜ ካለሁበት በትካዜ ሰላም ላንቺ ውድናቴ ከሩቆኜ በናፍቆቴ አታውብሻለሁ ሁልጊዜ ካለሁበት በትካዜ ጠዋት ማታ ገሬ ሳታውሳት ሆያውዬ አልኩበት በልጅነት እንጀራ ወጥ በየቀኑ የምበላው ጠጅ ጠላ ወይም ፍልተር የምጠጣው አሁን ዛሬ
ከ1968 እስከ 1983 ያገለገለው የኢትዮጵያ ህዝብ መዝሙር ዜማ የደረሰው ዳንኤል ዮሐንስ እንደነበር መጥቀስ ግድላል። ግጥሙን ደግሞ የጻፉት አቶ አሰፋ ገብረ ማርያም ናቸው። የሙዚቃ ቃና ይከተላል። Strumming my pain with his fingers, singing my life with his words, killing me softly with his song. ሎረን ሂል በሁለተኛ ደረጃ ትምህርት ቤት ሳለች ሁለት ከሄይቲ የመጡ ስደተኞችን ተዋወቀች። ስደተኞቹም ፊውጂስ ብለው ያቋቋሙት ባንድን እንድትቀላቀል ጠየቋት። ሁለቱ ስደተኞች በኋላ ታዋቂ አቀንቃኞች የሆኑት ፍራንስ ሚሼል እና ዋይክለፍ ጃን ናቸው። የባንዱን ስም ፊውጂስ ብለው ያወጡለት ሪፊውጂስ የሚለውን አጠር አድርገው መጥራታቸው ነው። ስደተኞቹ የምጋብዛችሁ ኪሊንግ ሶፍትሊ ፊውጂስ በሎረን ሂል ዋና ዘፋኝነት ያቀረቡትን ነው። ዘፈኑ ከፊውጂስ ቀደም ሲልም ሆነ በኋላ በርካታ አቀንቃኞች ተሰርቷል። I heard he sang a good song. I heard he had a style. And so I came to see him and listen for a while. And there he was, this young one, stranger to my Thank you.
Softly በፊጂስ ነበር። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን ሳምንታዊውን የሙዚቃ ቃናን ነው። እስከ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ። ትዝታን በርካታ ቀንቃኞች አዚመውታል። የምጋብዛችሁ ቆየት ያለው የሰይፉ ፋንታውን ነው።
የሰይፉ ፋንታውን ትዝታ ነበር። እህቱ ራይል ዮሐንስም ትዝታን ግሩም አድርጋ ተጫውታለች። በሌላ ጊዜ ጋብዛችኋለሁ። Sunday morning Commodores በተሰኘው ቆየት ባለ የሙዚቃ ባንድ የተሰራ ሲሆን መሪ ዘፋኙና የግጥሙ ደራሲ ላይነል ሩቺ ነው። ራሱን እንዲሆን ያልፈቀደችለትን ፍቅረኛውን ጥሏት ስለሚሄድ አፍቃሪ ይተርካል። Easy like Sunday morning. Lionel Richie na The Commodores nabaru. በላ ለበላ ይሰኛል። ከአንድ ወር በፊት የተለቀቀ ዜማ ነው። ለምለም ኃይሌ ከመች ሊኳንም አጅባታል። ግጥም ወንዶሰን ብሩ፣ ዜማ ደግሞ ብስራት ስራቴ ለሆኑ በቪዲዮ ላይ ተመልክቷል። በላ ለምለም ኃይለ ሚካኤል ነበረች በሚኳን አጃቢነት። መሸ ደህና አደሩ በኤፍሬም ታምሩ። እኔም የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ ይዘን እንለያይ። ሰላም። I'm not sure.
በእንግዱ ምርጫዎች እንደተዝናናችሁን ተስፋ አደርጋለሁ። እንግዱን አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ በዚሁ ተሰናበትኩ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም፣ ደህና ደሩ።